ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
በለጣ ይሄን የመሰለ ፓርክ የመጀመሪያ ከበርም ሲንገባይ መጀመሪያ ምሽሮች ነን እና ደስ ብሎናል። አቀባበላቸው በጣም ቆንጆ ነው። ከመጀመሪያው የነበረው በስልክ ራሱ ደውለን ስናወራቸው ያላቸው ስቴትመንት በጣም ደስ የሚል ነው።
በርከት ያሉ ጥንዶች በትናንትናው ዕለት ኢትዮጵያ ውስጥ በጋራ ጋብቻ ስነ ስርዓታቸውን ፈጽመዋል። ከተወሰኑት ጋር ያደረግነው ቆይታ በምሽት ይደመጣል። በሌላ ጉዳይ ደግሞ
አሁን ላይ ግን የቱሪዝም ፍሰቱ ሞቷል። በእኛ ብቻ ሳይሆን ጠቅላላ ሀገሪቱ ላይ ማለት ነው። ምክንያቱም ጦርነት አለ። ከጦርነቱ የሚጀምር ኮቪድ ቀደመ። ከኮቪድ ጦርነት እያለ አሁን እዚህ አካባቢ ኤሪያ ደግሞ
አስቀድሞ በኮቪድ ወረርሽኝ በኋላ ደግሞ በጦርነት ምክንያት የተፈተነው የኢትዮጵያ ቱሪዝምን በሚመለከተው ዘገባ ሙሉን ጉዳይ እንነግራችኋለን። እኒህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን እንድትቆዩ ጋብዛለሁኝ። ወደ መጀመሪያው ዘገባ እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር ልዩ የአሜሪካ ድምጽ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። በአዲስ አበባ የተዘጋጀው አዲስ ምዕራፍ 2 የወዳጅነት ፓርክ ወደ 50 የሚጠጉ ጥንዶችን የሰርግ ስነ ስርዓት በማስተናገድ ትናንት ለአገልግሎት ክፍት ሆኗል። ለሰርግ ስነ ስርዓት የሚሆን የሰርግ አጸድ የተባለ ስፍራን አካቶ በተገነባው በዚህ ፓርክ በተካሄደው የሰርግ ስነ ስርዓት ላይ የተሞሸሩ ጥንዶች መካከል የተወሰኑትን ኬኔዲ አባተ አነጋግሮ ቀጣዩን ዘገባ አስተናድቷል።
የምንገኝበት የጥቅምት ወር በኢትዮጵያ ጋብቻ ከሚፈጸምባቸውና ሰርግ ከሚዘወተርባቸው ወቅቶች አንዱ ነው። ይሁን እንጂ አብዛኛው የኢትዮጵያ ማህበረሰብ ለሰርግ ድግስ የሚሰጠው ቦታ ትልቅ ቢሆንም ይህን ስነ ስርዓት ለማከናወን የሚያስችሉ ስፍራዎች ግን ውስን ናቸው። ለዚሁ የሰርግ ስነ ስርዓት የሚሆን የሰርግ አጸድ የተባለ ስፍራን ጨምሮ ለተለያዩ አገልግሎቶች የሚሆኑ ስፍራዎችን አካቶ የተዘጋጀው አዲሱ ምዕራፍ 2 የወዳጅነት ፓርክ በጠቅላይ ሚኒስትር አብይ አህመድ ተመርቆ በተከፈተበት በትላንትናው ዕለት ጥቅምት 20 ለበርካታ ሙሽሮች የሰርግ ጥያቄ ምላሽ ሰጥቷል። ወደ 50 የሚጠጉ ጥንዶች በዚሁ የተዋበ ስፍራ የሰርግ ስነ ስርዓታቸውን በአንድነት አከናውነዋል። የፓርኩን መከፈት ምክንያት በማድረግ በጠቅላይ ሚኒስትር ጽህፈት ቤት አዘጋጅነት በተካሄደው በዚሁ የሰርግ ስነ ስርዓት ላይ ጋብቻቸውን ከፈጸሙ ሙሽሮች መካከል ሌንሲ ተስፋዬና ዶክተር ጌቱ ገላግል ይገኛሉ። ይህን ድል በማግኘታቸው ደስተኛ መሆናቸውን የምትገልጸው ሌንሲ ሙሽሮች ሰብሰብ ብለው በዚህ መልኩ የሰርግ ስነ ስርዓታቸውን ማከናወናቸው አለው የምትለውን ጠቀሜታ ታስረዳለች።
በእንደዚህ አይነት መደረጉ እንደኔ አስተሳሰብ ለሌሎቹ ምሳሌ ይሆናል። ይሄ ፓርክ ብዙ ኢቨንቶችን እዚህ ጋር ማዘጋጀት ይቻላል። ቦታው ለዛ በጣም ምቹ ነው። ቢው በጣም ደስ ይላል። አየሩ ቆንጆ ነው እና እንዲሁም ለሰርግም ደግሞ ቀለል ባለ በጣም የሚያምር ለፎቶ መስክ ሌላ ቦታ አሁን ደብረ ዘይት ማም ከመሄድ ይሄ ከውጪ አንጻርም ያው እንደኔ የተሻለ ነው። በጣም ሁሉንም ያማከለ ስለሆነ ማለት ነው። ስለዚህ ከውጪ አንጻርም በጣም የተሻለና መልካም የሆነ ነገር ነው። ሁለተኛ ደግሞ ማግባትንም ያበረታታ ይመስለኛል። እንደና ጥሩ ነው።
ባለቤቷ ዶክተር ጌቱም በዚህ ሐሳብ ይስማማል።
ሁኔታው ስጋት ነው። እድሉና አገኘን እድሉ በማግኘታችን በጣም ደስ ብሎኛል። ይሄ እንደዚህ ያማረ ሁሉም ሰው ተሰብስቦ እንደዚህ ከነሱ መሃል ሆነችን በጣም አስደስተኛ። ሰው በመክናስ ሲገናኝ ብዙ ነገር ሼር አደርጋልና አሁን ወደዚህ ስንመጣ የተወሰነ ሰው ነው ይዘን የምንመጣው። ወጪ ለመቀነስም በጣም ይረዳል ይያስባለሁ።
አርፋት መሐመድና መዲና አያናው የዚህ ሰርግ ተቋዳሽ የሆኑ ሌሎች ሙሽሮች ናቸው።
አሁንስ ለመነጋገር ዛሬ በጣም ደስ የሚል ቀን ነበር። ሶሻል ሚዲያ ላይ ከተለቀቀ በኋላ እንደጋጣሚ ነበር እኔ አፕላይ ያደረኩትኝ እና እድሉ እንደደረሰኝ ደውለው ሲነግሩኝ አላመንኩም ነበር። እውነት አልመሰለኝም ነበር። ከዛ በኋላ ግን ይሄ ነገር እንደተዘጋጀ ሰማን እና ለባለቤቴም ነገርኳት። በጣም ደስ የሚል ስሜት ነበር። በወቅቱ ሲደውል ይሄ የማይገኝ አጋጣሚ ስለሆነ አሪፍ ነበር። ያው መንግስት ይሄን ነገር አመቻችቶልን ቦታውን እንደዚህ አሳምሮ ከተማ ላይ ለእይታ ለሰርግ አሪፍ ነገር አድርጎ አቀርቦልናል እና አሪፍ አጋጣሚ ነው። እየተደሰትን ያለነው
በዚህ የሰርግ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ ከባለቤታቸው ቀዳማዊት እመቤት ስናሽ ታያቸውና ከአዲስ አበባ ከተማ ከንቲባ አዳነች አቤቤ ጋር ተገኝተው ከሙሽሮቹ ጋር በጋራ ኬክ ቆርሰዋል። የፎቶ ስነ ስርዓትም ማከናውነዋል።
ደስ ብሎኛል። ቆንጆ ቀን ያሳለፍ ነው። በጣም የሚያምር ቦታ ነው የተዘጋጀልን። በቃ ያምራል። በጣም ደስ ይላል። በጣም እጅግ ደስ ብሎናል ከጠቅላያችን ጋር ፎቶ የመነሳታችን። ይህን እድል በማግኘታችን በጣም ደስተኛ ነኝ።
ጠቅላይ ሚኒስትሩ ከዝግጅቱ በኋላ በማህበራዊ ድረገጾቻቸው ባስተላለፉት መልእክት የወዳጅነት ፓርክ ምዕራፍ 2ን በከፈትንበት ዕለት በሰርጋ ጸዱ ጋብቻችሁን የፈጸማችሁ ሁሉ እንኳን ደስ አላችሁ በማለት መልካም ምኞታቸውን ገልጸዋል። የከተማዋ ከንቲባ ወይዘሮ አዳነች ደግሞ በስፍራው ባስተላለፉት የእንኳን ደስ አላችሁ መልእክት ፓርኩ ለአንድ ሳምንት በነጻ አገልግሎት እንደሚሰጥ ተናግረዋል።
የዛሬ ተጋቢዎች እንኳን ደስ ያላችሁ ይላል። እስከ ሳምንት ድረስ ይሄ ስፍራ ክፍት ነው። በነጻ ወላጆች ልጆችን በመላክ ራሳቸው እየመጡ ይሄንን ያማረ የተዋበ አስተማሪና አዝናኝ የሆነውን ስፍራ መጎብኘት እንዲችሉ ጥሪ እናቀርባለን። ሳምንት ተጋቢዎችም እዚህ ስፍራ ላይ በነጻ መተው ሰርጋቸውን ማከናወን እንደሚችሉ በዚህ አጋጣሚ በመግለጽ ሙሽሮች በድጋሚ ፋንደስ ያላችሁ
መልካም ጋብቻ ይሁንላችሁ። አመሰግናለሁ። በሰርጉ ስነ ስርዓት ላይ አስተያየታችሁን የሰጡን ሙሽሮች በዚህ መልኩ የሚደረግ የሰርግ ድግስ መለመድ እንዳለበት ይገልጻሉ።
በነጻ ይሄን የመሰለ ፓርክ የመጀመሪያ ከበርም ስንገባ የመጀመሪያ ሙሽሮች ነን። እና ደስ ብሎናል። አቀባበላቸው በጣም ቆንጆ ነው። ከመጀመሪያው የነበረው በስልክ ራሱ ደውለን ስናወራቸው ያላቸው ትሪትመንት በጣም ደስ የሚል ነው። እና ሁሉም ቦታ እንደዚህ ቢሆን ደስ ይላል። ሆቴሎች ራሱ እንደዚህ ቢያደርጉ በጣም መልካም ነገር ነው። ወይ ማለት ሙሉ ለሙሉ እንደዚህ ባይሆንም እንኳን የሆነ ነገር የተወሰነ ነገር ተዘጋጅቶ እንደዚህ ቢደረግ ሌሎችም እንደዚህ ቢያደርጉ መልካም ነው። ያው አንድ ላይ በርከት ስንል ደስ ይላል። ያው ኢትዮጵያዊ አንድ ላይ ሰብሰብ ብሎ ቡና ሲጠጣም ነው የሚያምርበት። ስለዚህ ይሄም ደግሞ ከዛ አንጻር ያው ስንበዛ አንድ ላይ ስንሆን ሁሌም የተሻለ ነገር ይመጣል። ከውጪ አንጻርም ጥሩ ነው ብዬ አስባለሁ።
እንደዛ አጋጣሚዎች መኖሩ ያው አንደኛ ለሀገሪቷም ጥሩ ነው። ፎቶ ለመነሳት የተለያየ ቦታ ይሄድ ነበር ከዚህ በፊት አገር ለቀው እንደዚህ የቱሪስት መስህብ የሆኑት አካባቢዎች ሄደው ይነሱ ነበር። አሁን ግን መሰል ነገራቶች መሀል ከተማ ላይ በመዘጋጀታቸው የአዲስ አበባ ነዋሪ ሆነ የኢትዮጵያ ነዋሪ መጥቶ እንደዛ አይነት ቦታዎችን ስለሚጠቀም ጠቀሜታው ይሄንም ይባላል በጣም ከፍተኛ ነው። አንዱ እንግዲህ ትንሽ ጎጂ ባህላችን ይመስለኛል ሰርግ ቦጪ ካለው። እንደዛ አይነት አጋጣሚዎች ግን ብዙም አልተለመዱም ነበር በአገራችን። እንደዚህ አሁን ላይ እስከ 50 ሰው አንድ ላይ ነው አሁን ላይ እንግዲህ ፕሮግራማችን ያካሄድ ነው። እንደዛ አይነት ነገሮች በጣም በአነስተኛ ወጪ በአነስተኛ የሰው ኃይል ጥሩ ሰርግ በአማረ ሁኔታ ማድረግ ይቻላል። ይሄን መለመድ አለበት ሰው ተሰብስቦ አንድ ላይ ሰርጉን በአንድ ቀን ማድረግ ቢለመድ አሪፍ ባህል ነው ያሰባለሁ።
እዚህ ወላ ድግስ ታደርጋላችሁ ወይስ እንደው?
አይ በቃ እይ ተሸፈነልን አይገኝም ወደ ወጪ ቢቀየር በጣም ብዙ ነውና አሪፍ ነው። ከዚህ በኋላ ምን ደግስ አይመስለኝም።
4 ኪሎ አካባቢ ከጠቅላይ ሚኒስትር ጽህፈት ቤት ባለው ተቃራኒ ስፍራ ከመጀመሪያው ምዕራፍ የወዳጅነት ፓርክ ትይዩ የተዘጋጀው የዚሁ አካል የሆነው ሁለተኛው ፓርክ ከሰርግ አጸድ በተጨማሪ የስፖርት ማዘውተሪያ፣ የህፃናት መጫወቻና ሌሎችንም ስፍራዎች በውስጡ ያካተተ ፓርክ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከነዚህ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ቀድሞ በዓለም አቀፉ የኮቪድ-19 ወረርሽኝ ምክንያት ቀጥሎ ደግሞ በሰሜን የሀገሪቱ ክፍል ያለው ጦርነትና ውጥረት ተጽዕኖ ካሳደረባቸው ዘርፎች መካከል አንዱ ቱሪዝም ነው። ወጣቶችን ጨምሮ በሺዎች የሚቆጠሩ ኢትዮጵያውያን በሚያስተዳድረው ዘርፍ ላይ ህይወታቸውን ከመሰረቱት መካከል በባህር ዳር ዙሪያ የዘጌ ደሴት ነዋሪዎች ይገኙበታል። አስቴር ምስጋናው ከነዋሪዎችና ባለስልጣናት ጋር ተነጋግራ ቀጣዩን ዘገባ ልካልናለች።
ወጣት ግርማ ታረቀኝ በዘጌ ኡራኪዳን ምረት ቤተክርስቲያን አካባቢ የብራና ስዕሎችን በመሳልና በመሸጥ እንደሚተዳደር ይናገራል። ከቅርብ ጊዜ ወዲህ ግን ጎብኚ በመጥፋቱ የሚወደውን የስዕል ስራ ለመተው እየተገደደ እንደሆነ ያስረዳል።
አሁን የቱሪስት ፍሰቱ ከ95% የለው። አሁን ላይ ግን የቱሪዝም ፍሰቱ ሞቷል። በእኛ ብቻ ሳይሆን ጠቅላላ ሀገሪቱ ላይ ማለት ነው። ምክንያቱም ጦርነት አለ። ከጦርነቱ ምንም ኮቪድ ቀደመ። ከኮቪድ ጦርነት እያለ አሁን እዚህ አካባቢ ኤሪያ ደግሞ በቱሪስትን ስለሚስተዳደሩ አንተም ደግሞ ማህበረሰብ ሞቷል አሁን ላይ ማለት ነው። አንደኛው እኔ ተጎጂ ሳለኝ ማለት ነው። ምክንያቱም ቱሪስትን ጠብቄ ነው ያው የምሰራው። ሲቀጥል ደግሞ ቱሪስት ከሌለ ደግሞ እንዲሁ ስራሽን ትኩረት አሰጭበት። ምክንያቱም ይሄ ቃ አሁን ዛሬ ሰርተሽ ነገ ነገ በኋላ ማሽጭ ከሆነ ሌላ ቃ ብትሰሪ መበላሸት ስለሚሆን ወይም ደግሞ እንደዚህ ይሆኑ ተደራራቢ ስለሚሆን ተስፋ ተቆርጫለሽ። ወዲሁን ሲሄድ ግን የተለያየ ሐሳብ እየመጣልሽ ጭንቅላትሽም ሰፋ ያለ ያሰበ ይደረ ከዛስ ታገኚ ማለት ነው። የልፋትሽው ውጤት ታገኚና አሁን ላይ ቱሪስት ስራው ይሄን ተቀላቀለ።
የሶስት ልጆች እናት እንደሆነች የምትናገረው ይታይሽ ሙጬ ለ12 አመታት ያህል በዚሁ ቤተክርስቲያን ዙሪያ የስጦታ ቃዎችንና የአካባቢውን ምርት በመሸጥ ልጆቿን እንዳሳደገች ትናገራለች። በመጀመሪያ ኮቪድ በኋላም በሰሜኑ የሀገሪቱ ክፍል የተከሰተው ጦርነት በንግድ ስራዋ ላይ ጥቁር ጥላ እንዳጠላባትና ዘርፉን ለመቀየር እቅድ እንዳላት ነው የምታብራራው።
ኡራኪዳን ንብረት ትባላለች። ለዳናች ሰውጣን ባለም የታወቀች ናት። እናሷን ለመጎብኘት የሚመጡ ናቸው። እኛም እሷን ተስፋ አድርገን ቆመን እዚህ ለእሷን ብሎ የመጣ ይገዛናል ብለን እንደዚህ እንስተለደው። ያው ምክንያቱም እንደው በኮረናው እና በዚህ አሁን ደግሞ በጸጥታው ሁኔታ ነው እየቀበቀበ ሄደው ነው። እና ያው ምሽም ተስፋ ባለመቁረጥ እንወጣለን። አንዳንድ ቀን ቢወስዱ የሚመጡት የውጭ ባይመጣም የሀገር ውስጥ ይመጣል በሚል አንዳንድ ነው እንጂ የለም አይመጣም። ቀንስ በጣም ይቀንሳል።
እዚህ አካባቢ በማስጎብኘት ስራ የተሰማሩ ወጣቶች እንዴት ነው ችግር ገጥሟቸው?
አዎ ብዙ ወጣት ነበረው ይሰራ ከዚህ። ያው ብዙዎች አሁን ስራ በመጥፋት እየወጡ ናቸው። ሌላ ቦታ ወደው እየሰሩ ናቸው። ያው ገበያው በመቀነሱ ከኮሮና በፊት የነበረ ቃል በብዛት ይገባል። ከዛ በፊት ይገባል። ከዛ በኋላ ያለው
ከዛ በኋላ
ያለው ነው። አንዳንድ ሲመጣ እንግዲህ የሚያነሳ የለውም። ብቻ እንግዲህ ሌላ ስራ ለመቀ
በሸማ ስራ የተሰማራው ጌጥ ያለሙ ተመሳሳይ ሐሳብ አንጸባርቋል።
የነ ኮሮና ነው አብላጭው። ከዛ በኋላ ያለው ደግሞ ግድታው ጦርነት ነው። ወደኋላ ያደረገው ይመስላል። ይሄ ነው እንጂ ከዚህ በፊት አቋርጥ ነበር። በብዛት ብር ይገፍቶ ይመጣል።
ተጠቃሚ ነበር።
ተጠቃሚ ነበር። አሁን ግን ምንም የለውም። ያው የቡና አትክልት እና ጌሾ ብንለው እንደውም ተባይ ምንም ይወረዳል። አስቸጋሪ ነው።
በዘጌ ከተማ ያለው የቱሪዝም እንቅስቃሴ መቀዛቀዝ በሌሎች የአማራ ክልል የቱሪስት መስህብ አካባቢዎች ያለውን ተመሳሳይ ሁኔታ ማሳያ ነው። የአማራ ክልል ባህልና ቱሪዝም ቢሮ የቱሪዝም ልማት ዳይሬክቶሬት ዳይሬክተር አቶ መልካሙ አዳም ኮቪድና በሰሜኑ የሀገሪቱ ክፍል የተከሰተው ጦርነት በተለይ የውጭ ሀገር ጎብኚዎችን ቁጥር ዜሮ በሚባል ደረጃ ቀንሶታል ብለዋል። በዚህም ክልሉ ከዘርፉ ከግማሽ ሚሊዮን ብር በላይ ገቢ ማጣቱን የገለጹት አቶ መልካሙ በአንጻሩ የሀገር ውስጥ ጎብኚዎች ቁጥር የተሻለ መሆኑን ገልጸዋል።
የነበረው ቱሪስት ፍሰት ለምሳሌ ውጭ ሀገሩ እንደምንወስድ ወደ 172,127 ገደማ ቱሪስቶች መዳረሻዎቻችን ጎብኝተው ነበር በዛን ጊዜ። አሁን ጦርነት ከተከሰተ በኋላ በተለይ አሁን የሌተስት ወይም የመጨረሻውን የ2014 ውጤት ስናየው 20,803 ነው። ልዩነቱ እንግዲህ 151,324 የውጭ ሀገር ቱሪስት በጦርነት ምክንያት ቀጥሯል ማለት ነው። ዝም ብለን ያለውን ዳታ እንኳን ስንወስደው ማለት ነው። ግን የፍሰቱ ምንድን ነው? የፕሮሞሽን የሚያስሰጡ እድገት እያመጡ እድገት የሚያሳይ ነው እና ቋሚ እንኳ ቢሆን ይህን ያክል ልዩነት ፈጥሯል ማለት ነው። በዚህ ምክንያት ማግኘት የነበረብንን ክልሉ ማግኘት የነበረበትን 683,412,294 ብር አቀናል ማለት ነው።
ነጋዴዎች የሀገር ውስጥ ጎብኚዎችን በተመጣጣኝ ዋጋ ማገልገላቸው የገበያ ማጣትን ችግር በመጠኑ ሊቀርፍ እንደሚችል ዳይሬክተሩ ያምናሉ።
የውጭ ሀገር ወይም እንደዚህ ጥሩ የጉብኝት ባህል ያላቸው ህብረተሰብ ክፍሎች ጉዞ ሲያደርጉ ጉዞ ከሚያደርጉበት ወጪ 10% ለተለያዩ ማስፋሻ እቃዎች፣ ስጦታ እቃዎች፣ የባህል እቃዎች በመግዛት ያውሉታል አስሮን የሚሰሩት ይሄን ይሄ ግን በአገር ውስጥ ውስጥ ግን አንዳንድ ሲስተዋል አታያቸውምና በተለይ አሁን እንደው በየመዳረሻዎች አካባቢ ያሉ ዋና ዋና ከተሞቻችን አካባቢ ያሉ እንደዚህ ለቱሪስትና ለከተከለ አካባቢ ለሚንቀሳቀሱ ህብረተሰብ መዋል የሚችሉ የተለያዩ የባህል አልባሳት አሉ። የተለያዩ ስጦታዎች አሉ። በተለያየ መልኩ የተሰሩ ማለት ነው። ቦርሳ ሊሆን ይችላል። የተለያዩ ማስታወሻ እያንዱ አካባቢ የሚያስታውስ ማለት ነው። እና እነዚህም አካባቢዎች ላይ ማለት ነው የአገር ውስጥ ቱሪስቱ እግረ መንገዱ እነዚህ ነገሮች እንዲገዛ ፕሮሞት ማድረግም ያስፈልጋል። ደግሞ እነዚህ የስጦታ ጣምና ምናምን እያሉ እያቀረቡ ያሉት ዋጋቸውን አንዱ ፕራይስን ማውረድ የማርኬቲንግ ስትራቴጂ ነው፣ የገበያ ማፈላለግ ስትራቴጂ። አንዱ እንግዲህ የተለያየ ፕሮሞሽን ሊሰራ ይችላል። ፕራይስ ደግሞ አንዱ
በአማራ ክልል ከሶስት ዓመት በፊት የተመዘገበው የውጭ ሀገር ጎብኚዎች ቁጥር ከ170,000 በላይ ሲሆን በቅርቡ በተደረገ ዳሰሳ ግን ቁጥሩ ወደ 20,000 ዝቅ ማለቱን አመልክቷል። ከሶስት ዓመት በፊት የተመዘገበው የሀገር ውስጥ ጎብኚዎች ቁጥር ግን ከ14,000,000 በላይ እንደነበር ጥናቱ ጠቁሟል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ከባህር ዳር ወደ ዩናይትድ ስቴትስ እንመለስና እዚህ በንግድ ዘርፍ እየተንቀሳቀሱ ከሚገኙ ኢትዮጵያን መካከል ከአንዷ ጋር እንተዋውቅ። ህይወት አለማየሁ ትባላለች። ከእሷ ጋር ያደረግነው ቆይታ በመቀጠል ይቀርባል።
በታለማየው ባላለው ማስተዋወቀው ምርቴ አኪስ 5 ሄር ኦይል ይባላል። ናቹራል ሄር ኦይሎች ናቸው። በሄርባል ሚክስ አንድ ላይ የሚዘጋጁ ኦይሎች ናቸው። ለሴቶች፣ ለወንዶች እንዲሁም ለልጆች የሚሆን የፀጉር ቅባት ነው። በጣም የተወደደ ቅባት ነው። ራሴን የማዘጋጃቸው በናቹራል ነገር በኤፍዲኤ ሬጅስተር ተደርገው በህጋዊ መልክ የምንሰራቸው ናቸው።
ከመቼ ጀምሮ ነው ይሄንን ምርት ማምረት የጀመርሽው? ምርቱን ለመጀመርስ ምክንያት የሆነሽ ጉዳይ ያነሳሳሽ ምን ነበር?
የጀመርኩትኝ አሁን 2 አመት ይሆነኛል። መጀመሪያ የምሰራባቸው ኢንዲያናን የምኖረው የምሰራበት የውበት ሳሎን ውስጥ እንዲህ የሚመጡ ከስተመሮች እንዴት ጥሩ ፕሮዳክት ማምረት እንደሚቻል ብዙ ጊዜ ነግሮኝ ነበርና ያንን ደግሞ በቃ ያቀም እስከማሟላ ድረስ አልጀመርኩትም ነበርና ከዛ ክላስ ወሰድኩኝና እነሱ ሰጡኝ ክላሱ። ከዛ ደግሞ በኮሮና ሰዓት ያው ስቴምለስ ቼክም መጥቶልናል ነበር። በሱ መነሻዬን አረኩና አሁን ጥሩ ነው ያለው።
ከተጠቃሚዎች ያገኘሽው ምላሽስ ምን ይመስላል?
በጣም ጥሩ ፊድባክ አግኝቻለሁ። እሱ ነው ለኛ ጉልበትና እንትን ይሆነኝ ለሁላችንም የሚሆን በቃ ለትልቅም ሰው ይሁን ለሞር ለሳስታ ጸጉር ዳሜጅ ለሆነ ጸጉር በደንብ ይረዳል። እንዲያፋፋ እንዲያሳድግ ሻይኒ የሆነ ጸጉር እንዲኖረን በቃና ጤናማ ጸጉር የምንለው እንዲኖረን የሚያደርግልን የጸጉር ቅባት ነው። ብዙ ሰው ወዶታል። ብዙ ጥሩ ፊድባኮች አሉ።
እንግዲህ እንደምታውቁት የውበት መጠበቂያ ምርቶች ውድድር ከፍ ያለ ነው። እዚህ ሀገር የተለያየ ስም ያላቸው ትልልቅ ብራንዶች ጋር ነው ፉክክሩ። በዛ ፉክክር ውስጥ አልፎ ደንበኛ ለማግኘት ያለው ፈተና ምን ይመስላል? እንዴት አድርገሽ ለመወጣት እየሞከርሽ ነው?
በጣም ፉክክር አለ። በተለይ ደግሞ አሜሪካን ሀገር ሆነክ ሁሉም ነገር በጣም ጥሩ በቃ አቅም ካለክ በአቅም ልክ ማግኘት ትችላለህ ጥሩ ፕሮዳክት እና እሱን ገበያ ሰብሮ መግባት በጣም ይከብዳል። ግን እግዚአብሔር ይመስገን በጣም ጥሩ ደረጃ ላይ ነው ያለ ነው። በራሴ ነው የምሰራው። የራሴን ፎርሙላ ተጠቅሜ በራሴ መንገድ ነው የመጣሁት። ሰውም በጣም ቶሎ ነው የተቀበለኝ። ጥሩ ነው አሁን ያለው። በቃ ለኔ ትልቅ ሰክሰስ ነው።
ይህንን ፕሮግራም የሚያዳምጡ የሚመለከቱ በርካታ ወጣቶች አሉ። እንደዚህ ባለው የውበት መጠበቂያ ምርት ሂደት ውስጥ ገብተው ውጤታማ ለመሆን ማድረግ ያለባቸው ነገር ምንድን ነው?
አንደኛ እኔ ትልቁ ነገር የምለው ራስን ማዳመጥ፣ በቃ በራስ መመራት። ሰው ስላደረገው ሳይሆን የምታደርገው በቃ ይሄ ነገር እሰራዋለሁ፣ ገፋበታለሁ፣ ኢንተረስትድ መሆን አለብህ ለዛ ነገር። ከዛ በኋላ በቃ ግብ ማድረስ። ምንም ነገር ብዙ ቻሌንጆች ይገጥሙናል፣ በአቅምም በሁሉም ነገር ሰው በሚሰጥ አስተያየት ምናምን። ያ ደግሞ እንዳይበግረን በቃ ቀጥ ብለን በቃ አላማችንን ግብ ማድረግ። ነገ ማሻሻል አለብክ። አሁን ከራሴ እንኳን እንትን ስል ፓኬጂንግ ላይ ብዙ ችግሮች ነው አሚን መማላቃቸው የለም ቀስ በቀስ እየተማርካቸው የምትመጻቸው ቀስ በቀስ ይሻሻላሉና እነስ እንደዚህ እንደዚህ አይነት አንሽ ነገሮች ትልልቅም ደሞ ለኔ አሁን ኦይሌ ጥሩ ሆኖ ግን ፓኬጁ ላይ በቃ ማላቃቸው ነገር ነበርውና እነሱ ቀስ ይያልኩኝ አስተካከልኩኝ እና ማንም ነገር በቃ ጊቭ አፕ ሳናደርግ መስራት እንችላለን ውጤታችን ላይ እንደርሳለን ራሳችንን ሆነ ራሳችንን አዳምጠን ውስጣችንን ሚለንን ነገር
በጣም አመሰግናለሁ ሐሳብሽን ስላጋራሽን ይሄን መረጃ ስለሰጠሽን በአድማጮች በተመልካቾች ስም አመሰግናለሁ መልካም እድል እንዲገጥምሽ እመኝልሻለሁ
አሜን ዜር ይስጥልኝ
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል በመከተል ደግሞ ኬኔዲ አባተ አጫጭር ዓለም አቀፍ የስፖርት ዜናዎችን ያሰማናል
በባህር ዳር ከተማ እየተካሄደ በሚገኘው የመጀመሪያው ዙር ቤትኪንግ የኢትዮጵያ ፕሪሚየር ሊግ የአምናው የሊጉ ሻምፒዮን ቅዱስ ጊዮርጊስ በአምስት ጨዋታዎች 12 ነጥቦችን ሰብስቦ በመሪነት ላይ ይገኛል። በተከታዩ ደረጃ ላይ የሚገኘውን ኢትዮጵያ መድንን 7-1 በሆነ ሰፊ ልዩነት በማሸነፍ ውድድሩን የጀመረው ጊዮርጊስ ተከታታይ 4 ጨዋታዎችን ካሸነፈ በኋላ በአምስተኛው ጨዋታ በፋሲል ከነማ ሽንፈትን አስተናግዷል። ሆኖም በመጀመሪያዎቹ 4 ድሎች በሰበሰበው 12 ነጥብ ከመድን ጋር እኩል ነጥብ ቢኖረውም በግብ ብልጫ ሊጉን እየመራ የባህር ዳር ቆይታውን አጠናቋል። ዘንድሮ ሊጉን ከተቀላቀሉ ክለቦች መካከል ጠንካራ ፉክክር በማድረግ ላይ የሚገኘው ኢትዮጵያ መድን ከመጀመሪያው አስደንጋጭ ሽንፈት በኋላ የሚቀመሳል ሆነም። በመክፈቻው ጨዋታ በፈረሰኞቹ 7-1 የተሸነፈው መድን ከዛ በኋላ ያደረጋቸውን 4 ተከታታይ ጨዋታዎች በመርታት ከጊዮርጊስ ጋር እኩል 12 ነጥብ ይዞ በግብ ልዩነት ሁለተኛ ደረጃ ላይ ይገኛል። ሀዲያ ሆሳዕናና ኢትዮጵያ ቡና ደግሞ በእኩል 10 ነጥብ ቦች በግብ ተበላልጠው ሶስተኛና አራተኛ ደረጃ ላይ የሚገኙ ክለቦች ናቸው። ከተከታታይ ሽንፈት በኋላ አሰልጣኙን በጊዜ ያሰናበተው ሲዳማ ቡና ለገጣፎ ለገዳዲና ወላይታ ዲቻ በቅደም ተከተል ከ14 እስከ 16 ያለውን ደረጃ በመያዝ በወራጅ ቀጠና ላይ ይገኛሉ። በ2022 የዓለም ዋንጫ ኳታር ለመግባት የኮቪድ-19 ምርመራ ውጤት እንደማያስፈልግ የአገሪቱ ጤና ሚኒስቴር ገልጿል። የዓለም ዋንጫ አስተናጋጇ ኳታር ጎብኚዎች ወደ አገሪቱ ሲገቡ ከኮቪድ-19 ነጻ መሆናቸውን የሚያረጋግጥ የምርመራ ውጤት መያዝ አይጠበቅባቸውም ብላለች። የባህረ ሰላጤዋ አረብ ሀገር ከዚህ ቀደም ለዓለም ዋንጫው በአየርም ይሁን ድንበር አቋርጠው በየብስ ወደ አገሪቱ የሚገቡ ደጋፊዎች የክትባት ሁኔታቸው ምንም ይሁን ምን ከሀገራቸው ሲነሱ ከኮቪድ-19 ነጻ መሆናቸውን የሚያሳይ የምርመራ ውጤት መያዝ አለባቸው የሚል አስገዳጅ ሕግ አውጥታ ነበር። ኳታር ከ3 ሳምንታት በኋላ ህዳር 11 ተጀምሮ እስከ ታህሳስ 9 2015 ዓመተ ምህረት ለሚቆየው የዓለም ዋንጫ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ 1.2 ሚሊዮን ጎብኚዎች ይመጣሉ ብላ እየጠበቀች ነው። የኳታር ነዋሪዎችም ከውጪ ወደ ሀገራቸው ሲመለሱ በ24 ሰዓታት ውስጥ የኮቪድ-19 ምርመራ እንዲያደርጉ የሚያስገድደው ሕግ መነሳቱን የሀገሪቱ ጤና ሚኒስቴር የገለጸ ሲሆን የኮቪድ ገደቦች የቀለሉት የቫይረሱ ስርጭት ኳታርን ጨምሮ በዓለም ዙሪያ እየቀነሰ በመምጣቱ ነው ሲል በመግለጫው አመልክቷል። ኳታር ባለፈው ሳምንት የአፍና አፍንጫ መሸፈኛ ጭንብል ወይም ማስክ የማድረግ አስገዳጅ ህጉን በማቅለል ህጉ በጤና ተቋማት ደረጃ ብቻ እንዲተገበር ወስናለች። በስታዲየም ተገኝተው የዓለም ዋንጫ ጨዋታዎችን የሚመለከቱ ሰዎችም ማስክ ለማድረግ አይገደዱም። ወደ 3 ሚሊዮን የሚጠጋ ህዝብ ባላት ኳታር የኮቪድ-19 ወረርሽኝ ከተከሰተ በኋላ በአጠቃላይ ከ440 ሺህ በላይ ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ከነዚህም 692 ሰዎች ህይወታቸውን ማጣታቸውን የጤና ሚኒስቴሩ መረጃ ያሳያል ሲል ሮይተርስ ዘግቧል። ካፍ የ2025 የአፍሪካ ዋንጫ አስተናጋጅነትን ከጊኒ ከነጠቀ በኋላ ተለዋጭ አስተናጋጅ ለመምረጥ በይፋ ጨረታ አውጥቷል። የ2025 የአፍሪካ ዋንጫን በቅርቡ ከጊኒ መንጠቁን ያስታወቀው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ባለፈው ረቡዕ በሰጠው መግለጫ አዲስ ሀገር ለመምረጥ ፍላጎቱ ያላቸው ሀገራት እንዲያመለክቱ እድል ሰጥቷል። ለዚህም ለአባል ማህበራት ደብዳቤ መላኩን ያስታወቀው መስፈርቱን የሚያሟሉና ፍላጎቱ ያላቸው ሀገራት እስከ ታህሳስ 7 ፍላጎት ፍቃዳቸውን እንዲያሳውቁ የጠየቀው ካፍ በሚቀጥለው አመት የካቲት ወር ላይ አዲስ አስተናጋጅ እንደሚመርጥ ገልጿል። ኮንፌዴሬሽኑ ጊኒን ካስተናጋጅነት ያነሳው ሀገሪቱ ውድድሩን ለማዘጋጀት ዝግጁ አይደለችም በማለት ነው። ከአፍሪካ በኢኮኖሚ ኋላ ከቀሩ ሀገራት አንዷ የሆነችው ጊኒ የአፍሪካን ትልቁን የእግር ኳስ ውድድር ለማዘጋጀት የሚያስችል በቂ መሰረተ ልማትም እንደሌላት ካፍ ከዚህ ቀደም መግለጹ ይታወሳል። በተጨማሪም ከአንድ አመት በፊት የጊኒ ልዩ ኃይል አዛዥ የነበሩት ዳምቦያ በመፈንቅለ መንግስት ፕሬዝዳንት አልፋ ኮንዴን ከስልጣን አውርደው ወደ መሪነቱ መምጣታቸውን ተከትሎ በሀገሪቱ የደህንነት ስጋት ሊኖር እንደሚችልም ተሰግቷል። በመጨረሻም ዘንድሮ በጠንካራ ወጥ አቋም ላይ የሚገኘው አርሰናል የእንግሊዝ ፕሪሚየር ሊግን መምራቱን ቀጥሏል። ትላንት በሜዳው ኤምሬትስ ኖቲንግሃም ፎረስትን ያስተናገደው አርሰናል 5-0 በሆነ ሰፊ ልዩነት በማሸነፍ በማንቸስተር ሲቲ ለሰዓታት ተይዞበት የነበረውን የደረጃ ሰንጠረዥ የበላይነት መልሶ ተቆናጥቷል። አርሰናል ፍጹም የበላይነቱን ባሳየበት በትናንቱ ጨዋታ ከ5ኛው ደቂቃ ጀምሮ ነው ግብ ማስቆጠር የጀመረው። የተቀሩት የአርሰናል ግቦች ከረፍት በኋላ የተገኙ ናቸው። ውጤቱን ተከትሎ አርሰናል በ12 ጨዋታ 31 ነጥብ በመሰብሰብ መሪነቱን ሲይዝ የአማው ሻምፒዮን ማንቸስተር ሲቲ በ2 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። ባለፉት ሁለት ተከታታይ ጨዋታዎች በቫር ምክንያት ነጥብ የጣለው ቶተናም በ26 ነጥብ 3ኛ ደረጃ ላይ ይገኛል። ቅዳሜ ዕለት አስቶን ቪላን 4-0 ያሸነፈውና ዘንድሮ ጥሩ እንቅስቃሴ በማድረግ ላይ የሚገኘው ኒውካስል ዩናይትድ ከ13 ጨዋታ በኋላ በ24 ነጥብ 4ኛ ደረጃን ሲይዝ 12 ጨዋታ ያደረገው ማንቸስተር ዩናይትድ በ23 ነጥብ 5ኛ ደረጃ ላይ ነው። አምና ሁለተኛ ደረጃን ይዞ ያጠናቀቀው ሊቨርፑል ዘንድሮ ወጥ አቋም ማሳየት ተስኖታል። በኖቲንግሃም ፎረስትና በሊድስ ዩናይትድ በተከታታይ ሽንፈትን ያስተናገደው ሊቨርፑል በ16 ነጥብ 9ኛ ደረጃ ላይ ሲገኝ ገና በ12 ጨዋታ ከመሪው አርሰናል ጋር ያለው ልዩነት 15 ነጥብ ደርሷል። በስፔን ላሊጋ ደግሞ ትናንት በገዛ ሜዳው ከጂሮና ጋር አንድ እኩል በመለያየት ነጥብ የተጋራው ሪያል ማድሪድ ከ12 ጨዋታ በኋላ በ32 ነጥብ ሊጉን ይመራል። ከማድሪድ በ1 ነጥብ የሚያንሰው ባርሴሎና ሁለተኛ ላይ ሲሆን አትሌቲኮ ማድሪድ 3ኛ ደረጃን ይዟል። በጣሊያን ሴሪያ ደግሞ ድንቅ ብቃቱን በማሳየት ላይ የሚገኘው ናፖሊ በ32 ነጥብ እየመራ ነው። አታላንታ 2ኛ ደረጃ ላይ ሲገኝ የአምናው ሻምፒዮን ሚላን ደግሞ ከናፖሊ በ6 ነጥብ ዝቅ ብሎ 3ኛ ደረጃ ላይ ነው። የጀርመን ቡንደስሊጋን ዩኒየን በርሊን በ1 ነጥብ የበላይነት ባየር ሙኒክን እያስከተለ ሲመራ፣ በፈረንሳይ ሊግ 1 የከዋክብቱ ስብስብ ፒኤስጂ መሪነቱን አጠናክሮ ቀጥሏል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አቤው የአሜሪካ ድምጽ ተከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት።